የካፒና ጉዛችን ከአሜሪካ ድምጽ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አራጋው ነኝ። ጽዮን ግርማ ከጎኔ ካፒና ትገኛለች።
ሰላም እንደምን አመሻችሁ። የዛሬ ህዳር 13 2011 ዓመተ ምህረት ምሽት ዝግጅታችንን እናስተዋውቃችሁ። የኦጋዴን ብሔራዊ ነጻነት ግንባር ኦብነግ ኢትዮጵያ ገባ።
ህዝባችን ሰላም ፍትህና ዲሞክራሲን ሲያገኝ የራሱን ጉዳዮች ራሱ ሲወስን እና የፖለቲካ ውሳኔዎቹንም ተግባራዊ ማድረግ ከቻለ ያኔ ትጥቅ ቦታና ተፈላጊነት አይኖረውም።
በሌላ ዘገባ ዛሬ ሐሙስ ህዳር 13 2011 ዓ.ም ተምረት በአውሮፓውያን የቀን አቆጣጠር ህዳር 22 2018 ዓ.ም ተምረት በመላው ዩናይትድ ስቴትስ የምስጋና ቀን ወይም ታንክስጊቪንግ ዴይ በመከበር ላይ ይገኛል።
ቤተሰብ የሚገናኝበት ነው። የተለያየ ነገር ለቤተሰብሽ የምታስተምሪበት ነው። ምስጋና በጣም ትልቅ ነገር ነው እና የተሰጠንን እያመሰገንን ከዛ በዛ በኩል ነው ሌላ ነገር የምንጠይቅ።
በዓሉን የተመለከተ ዘገባም ይኖረናል።
ሌሎችም ዘገባዎች ይኖሩናል። ሁሉንም ከዝግጅታችን ታገኙታላችሁ። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
እንደምን አመሻችሁ አድማጮቻችን። ዜናውን ማንብላችሁ አዳነች ፍሳዬ ነኝ። በተባበሩት መንግስታት ድርጅት የጸጥታ ምክር ቤት ያሉት ሶስት የአፍሪካ ሀገሮች በያዝነው ሳምንት ያቀረቡት የውሳኔ ሀሳብ በአፍሪካ ዙሪያ የሰላም ጥበቃ ተግባር ኃላፊነት የአፍሪካ ህብረት እንዲሆን ሳያደርግ አይቀርም። የውሳኔውን ሀሳብ ያቀረቡት ኢትዮጵያ፣ ኢኳቶሪያል ጊኒ እና ኮት ዲቮር ሲሆኑ እንደ ሁኔታው እየታየ የተባበሩት መንግስታት ድርጅት በአፍሪካ ህብረት ለሚመሩ የሰላም ጥበቃ ተልእኮዎች ገንዘብ እንዲያቀርብ ይጠይቃል። በአሁኑ ወቅት በአፍሪካ ያሉትን የሰላም ጥበቃ ኃይሎችን የሚያንቀሳቅሰው የተባበሩት መንግስታት ድርጅት ሲሆን ባጀቱ የአፍሪካ ህብረትን ያራቁታል ተብሏል። ይህ በተለይ ጎልቶ የሚታየው የአፍሪካ ህብረት ተልእኮ ሶማሊያ ውስጥ አልሸባብን በሚታገልበት የምስራቅ አፍሪካ ክፍል ነው። የውሳኔው ሐሳብ ከጸደቀ ቢያንስ ለወደፊቱ የሚኖሩት የሰላም ጥበቃ ተልእኮዎች ጽህፈት ቤቱ በአዲስ አበባ በሆነው የአፍሪካ ህብረት ስር ይተዳደራሉ ማለት ነው። በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የአፍሪካ ክፍል ረዳት ሚኒስትር ቲቦር ናሽ ከመጪው ማክሰኞ አንስቶ እንደ አውሮፓ አቆጣጠር እስከ ታህሳስ 8 ቀን ባለው ጊዜ ውስጥ ኢትዮጵያን፣ ጅቡቲን፣ ኤርትራን፣ ኬንያንና ጀርመንን እንደሚጎበኙ የውጭ ጉዳይ ሚኒስቴሩ መግለጫ ገልጿል። በጉብኝታቸው ወቅት የሚያተኩሩት በዩናይትድ ስቴትስና በአፍሪቃ መካከል የንግድ ግንኙነት እንዲጠነክር፣ የአፍሪቃ ወጣቶች መሰረትን መገንዘብ፣ በአጋርነት በኩል ሰላምና ጸጥታ እንዲዳብር እንዲሁም ዩናይትድ ስቴትስ ለአፍሪቃ ህዝብና ሀገሮች ባላት ቁርጠኝነት በማስመር ላይ መሆኑን አስረድተዋል። ረዳት ሚኒስትሩ በአፍሪቃው ጉብኝታቸው ወቅት ከመንግስት ባለስልጣኖች፣ ከንግድ መሪዎችና ከወጣት አፍሪካውያን መሪዎች መርሃ ግብር ተሳታፊዎች ጋር እንደሚነጋገሩ የውጭ ጉዳይ ሚኒስቴር ድረገጽ ላይ የወጣው መግለጫ ጠቁሟል። የዩናይትድ ስቴትስ ጠቅላይ ፍርድ ቤት ዳኛ ጆን ሮበርትስና የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የፌዴራል ዳኛ ነጻነትን አስመልክቶ ቃላት ተለዋውጠዋል። ትራምፕ አስተዳደራቸውን የሚቃወም ብይን የሰጡትን ዳኛ በመንቀፋቸው ሮበርት ትራምፕን ገስጸዋል።
የጋቢና ቁሳችን ይቀጥላል። መስታወት አራጋውና
ጽዮን ግርማ አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
የኦጋዴን ብሔራዊ ነጻነት ግንባር ኦብነግ ትላንት ኢትዮጵያ ገባ። የግንባሩ ሰራዊት ትላንት ከአስመራ በኢትዮጵያ አየር መንገድ አውሮፕላን ወደ ኢትዮጵያ መሄዱን የኤርትራ የማስታወቂያ ሚኒስቴር አስታውቋል። ሰለሞን አባተ ተጨማሪ ይዟል።
የኦጋዴን ብሔራዊ ነጻ አውጪ ግንባር ኦብነግ ወደ ኢትዮጵያ የገባው ትግሉን በሰላማዊ መንገድ ለመቀጠል ልክ የዛሬ ወር ጥቅምት 11 ከኢትዮጵያ መንግሥት ጋር አስመራ ላይ በገባው ውል መሠረት መሆኑን የኤርትራ የማስታወቂያ ሚኒስቴር በሻባይት የዌብ ገጹ ላይ አስፍሯል። የሻባይት ዜና እንደሚናገረው የኢትዮጵያ መንግስት የሀገሪቱን ህገ መንግስት እንደሚያከብርና የኦጋዴንን ችግር ከስረ መሰረቱ ፈትሾ ፍሬ ያለው ውይይት የሚያዘጋጅና መፍትሄ የሚያፈላልግ የጋራ ኮሚቴ እንደሚቋቋም ቃል ገብቷል። የኦብነግን ታጣቂዎች አሳፍረው ከአስመራ የተነሱት ሁለት አውሮፕላኖች ጅግጅጋ ማረፋቸውን የግንባሩ ቃል አቀባይ አብዱልቃድር ሐሰን ሂርሞጌ ለሶማሊኛ ዝግጅት ክፍላችን ዘጋቢ ሃሩን ማሩፍ ነግረውታል።
በብዙ መቶ የሚቆጠሩ ኃይሎች በዛሬው የመጀመሪያው ዙር ገብተዋል። ጅግጅጋ ሲደርሱም በሶማሌ ክልል መንግስትና ህዝብ እንዲሁም ቀድመው እዚያ ገብተው በነበሩ የኦብነግ ባለስልጣናት የሞቀ አቀባበል ተደርጎላቸዋል።
ወደ ሰላም የተቀላቀሉትን የኦብነግ ታጣቂዎች ሰው ጅግጅጋ ላይ የተቀበላቸው ከአይሮፕላን ማረፊያው አንስቶ በመንገዶች ግራና ቀኝ ተሰልፎ እንደነበረ የገለጹት ቃል አቀባዩ ሂርሞጌ በእውኑ የሞቀና የደመቀ ነበር ብለውታል። አቀባበሉን ከኤርትራ ከገቡት ሌላ ግዙፍ ቁጥር ያለው የግንባሩ ተዋጊ ኢትዮጵያ ውስጥ በሽምቅ ውጊያ ላይ ተሰማርቶ መቆየቱንም አብዱልቃድር ሐሰን ሄርሞጌ ተናግረዋል። ኦብነግ ላለፉት 34 ዓመታት ሲፋለም መቆየቱን የተናገሩት የኦብነግ ቃል አቀባይ የጋራ ኮሚቴው ተቋቁሞ ዘላቂ መፍትሄ እስኪገኝ ትጥቅ ስለ መፍታት ጉዳይ ለመነጋገር ጊዜው ገና እንደሆነ አመልክተዋል።
ሕዝባችን ሰላም፣ ፍትህና ዲሞክራሲን ሲያገኝ የራሱን ጉዳዮች ራሱ ሲወስን የፖለቲካ ውሳኔዎቹንም ተግባራዊ ማድረግ ከቻለ ያኔ ትጥቅ ቦታና ተፈላጊነት አይኖረውም። ኢትዮጵያ አሁን ወደ ዲሞክራሲ እየተጓዘች በመሆኗ የክልሉ መንግሥት በሶማሌ ሕዝብ ጥቅሞችና በዲሞክራሲም ያምናል። ወደ ጦርነት የሚወስድ ችግር አይኖርም። የሶማሌ ሕዝብ ተመልሶ ይዋሃዳል። አስተዳደሩና ኦብነግ እጅ ለእጅ ይያዛሉ። ከቀድሞ መከፋፈል ወጥተናል፣ ወደ ኋላ ጥለነዋል።
ትጥቅ መፍታትን አስመልክቶ ከዚህ ቀደም አነጋግሬያቸው የነበሩት የግንባሩ የመረጃ ወይም የኢንፎርሜሽን ኃላፊ አቶ ሐሰን ሙአሊም አብዱላሂ ጉዳዩ በጊዜ ሂደት የሚወሰን እንደሆነ ነግረውኝ ነበር።
የሰላም ድርድር መስሮች አሉ ወይም ዘሬዎች አሉ እና ዝም ብሎ ጠመንጃ ማስቀመጥ ሳይሆን የነበሩትን ችግር ተናግረው አንድ ቁጥር ሁለት ተብሎ ችግሮችን የጋራ ሁኔታ መፍትሄ እንዲገኝለት ነው መጀመሪያ ዋና ዓላማዎቹ እንጂ በብዛት አስቀምጣችሁ እንዲሁና በሰላም ይሩ ማለት አይደለም። ያ የተዋገረው ለልነት፣ ፍትህ፣ ዲሞክራሲና ያላቸውን መብት እንዲከበርላቸው እና የራሳቸውን ቢል በራስ እንዲወስኑ ነው እንጂ ያለቀዳለም ያ ሁሉ ሲሆኑ ያለቀብን
ኦጋዴን ብሔራዊ ነጻነት ግንባር እና መሪዎቹ ለኢትዮጵያ ግዙፍ ከሚባሉ ሦስት የአካባቢው ስጋቶች አንዱ ናቸው ሲሉ ቀድሞ የኢትዮጵያ ምክትል የውጭ ጉዳይ ሚኒስትር የነበሩትና በአፍሪካ ግጭቶችና መፍትሄዎቻቸው ላይ የሚሠራ ተቋም መስርተው የሚመሩት ሻለቃ ዳዊት ወልደ ጊዮርጊስ በቅርቡ እንዲህ ሲሉ ገልጸውልኝ ነበር።
በሦስት አቅጣጫ ነው ስጋት ያለው በኢትዮጵያ በኩል። አንደኛው በሶማሌ በኩል ነው። ኦብነግ የሶማሌ አክራሪ ድርጅት ዌስተርን ሶማሊያ ሊበሬሽን ፍሮንት ብሎ ከሲያድ ባሬ ጋር ሆኖ ኢትዮጵያን የወጋ ታላቋ ሶማሊያን የሚያምን ለዛ የተቋቋመ ድርጅት ነው። ይሄ ኦብነግ ከዛ የወጣ የዌስተርን ሶማሊያ ሊበሬሽን ፍሮንት ከነሱ ጋር የነበረ ድርጅት ነው። ኦብነግ ነው። ኦብነግ ለዚህ የቆመ ዓላማ ነው። ኢስላሚክ ኮርት የሚባለው አልሻባብን የፈጠረው የኢስላሚክ ኮርት ጋር አብሮ መንግስት ለመመስረት የሞከረ ነው። ይሄ አሁን ያለው መንግስት ሲገባ የወጣ ነው እንጂ እንደገና የኢስላሚክ ኮርት የመሰለ መንግስት ቢቋቋም ሶማሌ ውስጥ በግልጽ የሚደገፍ ነው። ስለዚህ ኦብነግ የኢትዮጵያ ጠላት ነው። በመገንጠል በአከራሪ በሁሉም አንጻር በጥንቃቄ ልና የምንገባ ነው። አንድ ስጋታችን በዛ በኩል የሚመጣ ነበር።
አሁን ግን ኦብነግ በኢትዮጵያ መንግስት ከሽብር መዝገብ ውስጥ ተፍቆ ወደ ሰላማዊ ትግል ለመግባት የተቀላቀለ ኃይል ሆኗል። ይህን እንዴት ያዩታል እርስዎ?
ይህን በግልጽ መናገር ትልቅ ስህተት ነው። እሱም ብቻ አይደለም፣ የሁሉም አቋም ሳይመረመር በግልጽ አቋማቸው ወጥተው ኢትዮጵያዊነትን ተቀብለናል ብለው ሳያምኑ ኢትዮጵያ ውስጥ እንዲገቡ ማድረግ ከመጀመር ስህተት ነው። ከገቡም በኋላ ደግሞ ኢትዮጵያ ውስጥ ገብተው የሚሰሩበት ስርዓት በደንብ ስምምነት ላይ ሳይሆን እንደ ልባቸው ኢትዮጵያ ውስጥ ፈንጭተው የራሳ እንትን የምናየውም የማናየውም ችግር እንዲፈጥሩ መደረጉ ትክክል አይደለም።
ይህንን ኢትዮጵያዊነትን የሚመለከት ጉዳይ ኦብነግ ሲጠየቅ የሶማሌ ህዝብ ራሱ ይወስን ነው የሚለው። ወደ አቶ ሐሰን አብዱላሂ ልመልሳችሁ።
በኢትዮጵያዊነት ጥያቄ ላይ፣ በኢትዮጵያ ሉዓላዊነትና የግዛት አንድነት ጥያቄ ላይ ምንድን ነው ያለው አቋም? በዚህ ሁኔታ ውስጥ የቀደመውን ሳይሆን አሁን ባሉ የለውጥ ሁኔታዎች ውስጥ ኦብነግ ምንድን ነው የሚያስበው?
አቶ ሰለሞን፣ በጣም ጥሩ ጥያቄ ነው። እኛ እንደምናምነው ህዝቡም የራሱን እድል የራሱን እንዲወስንና ይህ ተጠይቆ እድል ተሰጥቶ ኢትዮጵያዊ ነን ካለ እኛም ችግርን በለም እና እንዲሁ እንድጠየቅ ህዝቡ እግል እንዲሰጠው ከአቦች ነበረው ወይም ጊዜዎች በመገናኛ ዘዴዎች እንደሚሰጠው ብዙ ጥያቄዎች አሉ፣ ቅሬታዎች አሉ። ተጨቁናል፣ ተገስናል፣ ተረግጠናል፣ ፍትህ አላገኘንም ከተለያዩ ኢትዮጵያ ገኝ መሪዎች እና ህዝቡ ይህን ጥያቄዎች ስላሉ ምላሽ እንዲገኝለት ነው እንጂ ህዝቡ ራሱን እግል ከራሱ ከወሰነና የኢትዮጵያ አካል እንሆናለን ብለው ካል እኛ እንደ ድርጅት ምንም አይነት ችግር የለብን፣ ይቀበላለን። ህዝቡ ከተቀበለ
በዚህ አይነቱ የኦብነግና የሌሎችም ለኢትዮጵያ መንግስታዊነትና ሉዓላዊ አንድነት እውቅና የማይሰጡ ድርጅቶችን አስመልክቶ ሻለቃ ዳዊት ሲናገሩ ቀድመው ኢትዮጵያንም ኢትዮጵያዊነታቸውንም መቀበል አለባቸው ይላሉ።
ተነስ፣ ግደለው፣ ቁረጠው፣ አጥፋ፣ ቀጥቅጠው እስካላሉ ድረስና አማራጩ ለዚህ ህዝብ የሚያስፈልገው አማራጭ ይሄ ነው ብለው በሰላም እስካስተማሩ ድረስ ችግር አለው እንዴ? ለመግባት ኢትዮጵያዊነትን መቀበልና ለመቀበል እንደ ቅድመ ሁኔታ ማስቀመጥ አስፈላጊ ነው ብለው ያምናሉ?
እሺ፣ አሁን ለምሳሌ ኦብነግን እንውሰድ። ኦብነግን ይወሰድን እንደሆነ እስከ ትላንትና እስከ ትላንት ወዲያ ጽሁፋቸው ጉግል ቢደረግም ይታያል፣ በብርቱ በየቦታው ይወጣል። ኢትዮጵያ ኮሎኒያሊስት ነች፣ ኢትዮጵያ ጨቁናናለች፣ ከኢትዮጵያ ነጻ መውጣት አለብን፣ ትግላችን የነጻነት ጥያቄ ነው ብለው እስከ ትላንት ወዲያ ድረስ የሚጽፉ ኮንሲስተንትሊ ሶማሌ ነጻ ከወጣችበት ጊዜ ጀምሮ ይሄን ሲናገሩ በተግባርም ሲያሳዩ የነበሩ አገሮች ናቸው። 150,000 ወታደር የኢትዮጵያ ወታደር ሞቷል በእነሱ ወረራ ምክንያት። ከዛ ወዲያው እንኳን ሲያድ ባሬ ከወደቀ እንኳን አቋማቸው አልተለወጠም። ያ አቋም ነው ያልቻለው። በአንድ ጽሁፍ ላይ ማስረጃዎቹ ሁሉ አቅርቤያለሁኝ። ከዚህ ግሩፕ ጋር አብሮ መሰለፍ ኢትዮጵያ ውስጥ እንዲገባና እንዲሰራ መፍቀድ ኮንዲሽን ያስፈልገዋል። እነሱ ራሳቸው ኢትዮጵያዊነትን አልተቀበሉም። ከአፋቸው ይናገሩት እንጂ የጽሁፋቸው በሞላ የሚያሳየው ይሄንን ነው። ስለዚህ ይሄ በኮንዲሽን ነው መግባት ያለበት። አለቅድመ ሁኔታ ሊገቡ አይችሉም። ኢትዮጵያ ውስጥም ኦፐሬት ማድረግ አይችሉም። ያንን አቋማቸውን በግልጽ አውግዘው ኢትዮጵያውያንን ብለው ከገቡ ኦፍኮርስ ኢትዮጵያውያን ናቸው። ምንም ምስክር አያስፈልገውም። ኢትዮጵያዊነት ምስክር አያስፈልግም። ኢትዮጵያ ከሆነ ኢትዮጵያዊ ነገር በኢትዮጵያዊነት ማለት የፈለግከውን ነገር መናገርና የፈለግከውን ማድረግ በኢትዮጵያ ሕዝብ ላይ ጦርነት ማወጅ አይደለም።
ስለዚህ የእርሶ አቋም ኢትዮጵያዊ አይደለሁም ብሎ የሚያውጅ ኃይል ኢትዮጵያ በምትባለው ሉዓላዊ ሀገር ግዛት ውስጥ ገብቶ የፖለቲካ እንቅስቃሴ ማድረግ ሊፈቀድለት አይገባም ነው?
ኢትዮጵያ አይደለም፣ ኢትዮጵያ አይደለንም ያሉ ኢትዮጵያ አይደለንም ካሉ እንዴት ሊሆን ይችላል? ኢትዮጵያዊ አይደለሁም እያለ ግለሰብም ሆነ ድርጅትም ኢትዮጵያ ውስጥ ገብቶ እንደፈለገው ሊንቀሳቀሳ ኢትዮጵያዊነት መብቱን ራሱ አጥቷል፣ ህጋዊ መብቱን አጥቷል። ምክንያቱም ኢትዮጵያዊ አይደለሁም ብሏል። ኢትዮጵያዊነት የተሰጠው ለኢትዮጵያውያን ብቻ ነው አይደለም እንዴ?
የዛሬ ወሩ የአስመራ ስምምነት የተፈረመው በኢትዮጵያ የውጭ ጉዳይ ሚኒስትር ወርቅነህ ገበየሁና በኦብነግ ሊቀመንበር አድሚራል መሐመድ ኦማን ኦስማን ነበር።
ዛሬ ሐሙስ ህዳር 13 2011 ዓ.ም በአውሮፓውያን የቀን አቆጣጠር ህዳር 22 2018 ዓ.ም በመላው ዩናይትድ ስቴትስ የምስጋና ቀን ወይም ታንክስጊቪንግ ዴይ በመከበር ላይ ይገኛል። ጽዮን ግርማ ስለ በዓሉ አከባበር በዚህ በዩናይትድ ስቴትስ ከሚኖሩ ቤተሰቦች ጋር ቆይታ አድርጋለች።
በየዓመቱ በዚህ ዕለት የህዳር ወር በገባ አራተኛ ሐሙስ አሜሪካውያን በየቤታቸው ከቤተሰቦቻቸው ጋር ሆነው በረከታቸውን የሚያስቡበት፣ ምስጋና የሚያቀርቡበት በዓል ነው። በዚህ ዕለት በጋራ ይበላሉ፣ ይጠጣሉ፣ ይደሰታሉ። ወደ ዩናይትድ ስቴትስ የሚመጡም ኢትዮጵያውያን የራሳቸው አድርገው ተቀበሏቸውና ከሚደሰቱባቸው በዓሎች አንዱ በእንግሊዝኛው አጠራር ታንክስጊቪንግ ዴይ ወይም የምስጋና በዓል ነው። ለአውደ ዓመቱ ለእርድ የሚዘጋጀው ደግሞ ተርኪ ነው። ይህንን በዓል ኢትዮጵያውያን እንዴት ያከብሩታል? አንድ ቤተሰብ ጋብዣለሁ። የስልክ መስመር ላይ ነው ያሉት። ራሳችሁን አስተዋውቁን። ባለትዳሮች ናችሁ? በአንድ ጣሪያ ስር ነው የምትኖሩትና ራሳችሁን አስተዋውቁንና እንዴት ነው የምታከብሩት? ይህንን በዓል እንዴት ተቀበላችሁት? ምን አይነትስ በዓል ነው የሚለውን ለአድማጮቻችን በእናንተ አማካኝነት ለመንገር ነው እና እናንተን የጋበዝኳችሁ። እስቲ በመጀመሪያ ለሴት ቅድሚያ ልስጥ። ራስሽን አስተዋውቂ።
አመሰግናለሁ። ስሜ ማህሌት አበራ ይባላል። ማህሌት ብርሃኑ አበራ። እኔም ፋሲካ ድሬስ አባላለሁ። ያው እዚሁ ሀገር ነው።
እንግዲህ ሁለታችሁ ባለትዳሮች ናችሁ ማህሌትና ፋሲካ። ምን ያህል ጊዜ ሆናችሁ እዚህ ዩናይትድ ስቴትስ ከመጣችሁ? ማህሌት ምን ያህል ጊዜ ሆናችሁ? ምን ያህል ጊዜ ሆናችሁ ትዳር ከመሰረታችሁ? ልጆችስ አሏችሁ ወይ?
እኔ እዚህ ሀገር ከመጣሁ ኦልሞስት ወደ 14 አመት ሆኖኛል። ፋሲክ ደግሞ እዚህ ሀገር ከመጣ ሆነ 10-11 አመት ይሆናል። በሁለት አመት በትዳር ቆይተናል። አንድ ልጅ አለ፣ 9 ወሯ ነው አሁን።
ስለዚህ ሁለታችሁም በተቀራራቢ ጊዜ ነው የመጣችሁት። እንግዲህ ቀደም ብዬ እንዳስተዋወቅኩት የምስጋናን በዓል ኢትዮጵያውያን እንደ ራሳቸው በዓል አድርገው ከተቀበሏቸው በዓሎች አንዱ ነው እና እናንተም በዓሉን ታከብራላችሁ፣ እያከበራችሁ ነው የምትገኙት። እስቲ ፋሲካ፣ ለምንድን ነው ይሄንን በዓል እንደ በዓል አድርጋችሁ የተቀበላችሁበት ምክንያት?
እሺ፣ አመሰግናለሁ። በዓሉን ለማክበር የተቀበል ነው አንደኛ ያው ምስጋና ከምስጋናነቱ አንጻር እንዴት ነው በላይፍሽ ላይ ያው ብዙ ውጣ ውረድ አለ እና ያንን አልፈሽ በየአመቱ ማመስገንን ስለሆነ ያው ከእምነታችንም ምንም ያው እንዴት ነው እዚህ ሀገር አንዳንድ ባህሎች ከሃይማኖትነት እንትናቸው ቢወጡም ግን ማመስገን ከሚለው አንጻር ያው እና ያው በተቻለሽ መጠን እንትን ለማለት ግሬትፉልነትሽን ለእንትን ለማለት እና ያው ልጆቻችን ደግሞ ነገ እዚህ ሀገርም ሲያድጉ ምንም ቢሆን የሚኖሩት እዚህ ስለሆነ የኢትዮጵያንም ባህል ማስተማር እንዳለብን ሁሉ የዚህንም ሀገር ባህል እያወቁት ቢሄዱ ሲያድጉ ከዚህ ሀገር ልጆች ጋር አብረው በትምህርት ቤትም በማንኛውም ነገር ላይ ባይተዋር እንዳይሆኑ ከሚልም አስተሳሰብ ነው።
ማህሌት፣ እንግዲህ በእርግጥ ከአስር አመት በላይ ሆኖኛል ብለሻል እና ታንክስጊቪንግን ወይም የምስጋና በዓልን መጀመሪያ ላይ እንደመጣሽ ስታቂው እንደሚከበር ይሄ በዓል እንዴት ተቀበልሽው?
መጀመሪያ ላይ እንደመጣሁ አዲስ ባህል ነው። ስለዚህ እንዴት እንደሆነ አንደርስታንድ ከማድረግ በፊት በደንብ አልገባኝም ነበር፣ ምን እንደሚያደርጉ አላወኩኝም ነበር። ግን ዋናው አይዲያውን
ሀሳቡን
በኋላ ተብሎ እንደሚከበር ቤተሰብ የሚገናኝበት ነው፣ የተለያየ ነገር ለቤተሰብሽ የምታስተምሪበት ነው። ምስጋና በጣም ትልቅ ነገር ነው እና የተሰጠንን እያመሰገንን ከዛ በዛ በኩል ነው ሌላ ነገር የምንጠይቀው እና ይሄ የምስጋና በዓል በመሆኑና ሁሉም ሰው የሚሰበሰብበት ሁሉም ሰው ስለተደረገለት የሚያስብበት አብሮ የሚበላበት በዓል ስለሆነ በጣም በደስታና እንዴት ነው ሚኒንግፉል በሆነ መንገድ ነው የተቀበልኩት።
እንግዲህ በዚህ በዓል ላይ አብሮ መብላት፣ አብሮ መጠጣት፣ በጋራ ማሳለፍ አለው እና ከሚበሉት ነገሮች አንዱ ኢትዮጵያ ለምሳሌ አንደኛው በዚህ ጋር ተመሳሳይ በዓል የሆነው አብሮ በመብላት አብሮ ቤተሰብ በመሰብሰብ የፋሲካ በዓል ተጠቃሽ ነው እና በፋሲካ በዓል ላይ ዶሮ ይታረዳል። ያው ዶሮ የማይቀር ነገር ተደርጎ ይታያል። በዚህ በዓል ደግሞ ተርኪ ነው የሚታረደው። በዓሉን የምስጋና በዓልነቱን እንደዚህ አሁን እንደነገራችሁ ደስ ብሏችሁ ስትቀበሉት የምግቡንስ ነገር በዛው በዓል ተርኪውን ነው የምትሰሩት? ፋሲካ፣
አዎ፣ ከእምነት አንጻር አሁን ተርኪ ማይበላም ይባላል። እምነቱ ላይ ብዙም የማያጠነክር ሰው ደግሞ የሚበላም አለ እና አሁን እኛም ላይክ ለማይበላውም ሰው ዶሮ እናዘጋጅና ለሚበላው ደግሞ ተርኪ አድርገን ሁለቱንም ነው የምናዘጋጀው።
ማህሌት፣ ቻልሽው ተርኪ ዝግጅቱን? እንግዲህ አብረው ደግሞ የሚቀርቡ ምግቦች አሉ፣ እሱን ቻልሽው?
ኦፍኮርስ ማለት በቴክኖሎጂ ያለ አገር ነው። ሌላም ቦታ ቴክኖሎጂ አለ እና ያው ዩቲዩብ ላይ በመሄድ ጓደኞች በመጠየቅ ኦልሬዲ ይሄን ኤክስፒሪየንስ ያላቸውን በመጠየቅ ብዙም ከዶሮ አይለይም። ስለዚህ ቀላል ነው፣ ይሄን ያህል የሚከብድ ነገር አይደለም። ብቻ ትንሽ ዝግጅት ይጠይቃል፣ ቅድሚያ ማሰብን ይጠይቃል። ነው ከፍሪጅ አውጥተሽ ወዲያው የምትሰሪው ነገር አይደለም። እንደገና አብሮት የሚመጡም ነገሮች አሉ ነው ይሄን ሁሉ ላይክ ዩቲዩብ ላይ በመሄድ እንደዚህ በደንብ የሚችሉ ሰዎችን በመጠየቅ እና ትንሽ ነው ካፕል ኦፍ ታይምስ እንትን ይላል። በትክክል ላይሰራ ይችላል፣ ግን የሆነ ጊዜ ላይ ትለምጃዋለሽ፣ ታውቂዋለሽ እና በዛ መንገድ ነው ያው የተቀበልኩት። በፋሲካ ደግሞ ሌላው ነገር እንዳለ ነው ይሄ እንዳለ ሀገሩ የተለያዩ አይነት ሰዎች አሉበት ሀገር ነው የተለያዩ አይነት አመለካከት ያላቸውን እና ኦልሶ የሚያሳየው ነው ተቻችሎ መኖር የሚለውን ነው። ተርኪ መብላት ለሚፈልግ ተርኪ ይሰራል፣ ለማይፈልጉት ደግሞ ችክንን በሳይድ እንሰራለን፣ እንጀራም አለ። ስለዚህ ሁሉንም ነገር ኢትዮጵያዊ ባህላችንም የዚህንም ሀገር ባህል አዋህደን ያው አንድ ላይ ለመሰብሰብ የሚለውን አይዲያ ነው።
በእርግጥ እናንተ የዘጠኝ ወር ልጅ እንዳላችሁ ነግራችሁኛል፣ ግን ደግሞ ከሌሎች ቤተሰቦች ጋር ተሰብስባችሁ ነው አንድ ላይ የምታከብሩት እና ለፋሲካ ነው ይህን ጥያቄ። እዚህ ሀገር የተወለዱ ልጆች መጥተው አሁን ማህሌት ያለቻቸውን ተርኪውን ከዛ ላው ላይ ዶሮ ትጨምሩበታላችሁ፣ እንጀራ አለው፣ ቀላቅላችሁ ነው የምታቀርቡት እና እንደዚህ ሲቀላቀል የባህል መቀላቀሉ ነገር ምቾት አይነሳቸውም? እዚህ ሀገር ተወልደው የሚያድጉ ልጆች
አሁን ለምሳሌ እኛውን በብዛት ከእህቴ ቤተሰብ ጋር ነው አብረን የምናከብረው። ጓደኞች ይመጣሉ። አሁን እነሱ ልጆቹ እዚህ ስላደጉ ተርኪውን ምግብ ይበላሉ፣ ዶሮም ላይ ምንም ችግር የለባቸውም። ለትልልቁ ሰው ደግሞ እዚህ እንትን ለማይለው አሁን እኛ ተርኪውን እና ዶሮን ብናዘጋጅም እቴ ደግሞ ክትፎ፣ እንጀራ እንደዚህ አይነት ነገሮች ማርጋ ሁሉም የፈለገውን ይበላል እና ለልጆቹም ሁለቱንም እያዩ ማደጋቸው ብዙም የባህል ግጭትም እንዲያውም ለሁለቱም አዌር ኦፍ ሆኖ ነው የሚያድጉት እና ያሁን የዚህ ሀገርንም ባህል ሲያዩ እኛም ባህል እንዳለን ደግሞ በዛው ይረዱታል እና ምንም እንትን የለውም። እንዲያውም በጥሩ ጥሩ ፓርቱ ነው። ለዛም ነው የምናከብረው በዓሉ ነው።
ማህሌትና ፋሲካ በጣም እናመሰግናለን ለሰጣችሁን ማብራሪያ። መልካም የምስጋና በዓል፣ መልካም የምግብ የደስታ የመጫወቻ ቀን ይሁንላችሁ።
አዎ፣ ለሁላችን ቴንክ።
በጣም እናመሰግናለን።
ለሁላችን መልካም በዓል።
ቪዥን ኢትዮጵያ የሚባለው የምክክር መረብ የኢትዮጵያ ምሁራን በሀገራቸው ጉዳዮች ላይ በንቃት ይሳተፉ ዘንድ ጊዜው የተመቸ መሆኑን አመልክቷል። ቡድኑ በወዲያኛው ቅዳሜ ዋሽንግተን ዲሲ በሚገኘው የኢትዮጵያ ኤምባሲ ውስጥ ባካሄደው ሙሉ ቀን የዋለ ውይይቱ የኢህአዴግን ጉባኤ ውጤቶች መዞ ገምግሟል። ሰለሞን አባተ ስብሰባውን ተከታትሎ የሚከተለውን ዘገባ አሰናድቷል።
ራዕይ ለኢትዮጵያ ወይም ቪዥን ኢትዮጵያ መንግስታዊ ያልሆነና ከማንኛውም ጫና ነጻ ነኝ የሚል የምሁራን መገናኛ መድረክና መረብ የሐሳባቸውም ማብላያና መናኸሪያ ነው። ቪዥን ኢትዮጵያ ሰባተኛ ጉባኤውን በፊታችን ታህሳስ ሁለተኛ አጋማሽ ኢትዮጵያ ውስጥ ያካሂዳል። ቪዥን ኢትዮጵያ እግሩ ኢትዮጵያን ሲረግጥ የመጀመሪያው ሊሆን ነው። ቡድኑ ዋሽንግተን ዲሲ ላይ ያካሄደው ስብሰባ ለዚያ ጉባኤው መንገድ የሚጠርግ መሆኑን ፕሬዚደንቱ ፕሮፌሰር ጌታቸው በጋሻው ተናግረዋል። ቪዥን ኢትዮጵያ ዋሽንግተን ዲሲ በሚገኘው የኢትዮጵያ ኤምባሲ ተሰብስቦ ሲወያይም ይህ የመጀመሪያ ጊዜው ነው። ለመሆኑ ምን አሳሰባቸው?
ትልቅ ነገር ነው። የኢህአዴግ 11ኛው ጉባኤ ብዙ ውሳኔዎችን አሳንፏል። በዛው ውሳኔ ደግሞ ለተለያዩ የህብረተሰቡ ክፍል አንዳንድ ማሳሰቢያዎች ሰጥተዋል። ያ ማሳሰቢያ አንዱ እኛን በሚመለከት የኢትዮጵያ ምሁራኖች በአገራችሁ ጉዳይ ላይ ንቁ ተሳትፎ አድርጋችሁ ነገሮችን እየመረመራችሁ ሀሳብ ለመስጠት ብትችሉ እና የለውጡን ሂደት ብትረዱ የአገራችሁ ጉዳይ ውስጥ ብትሳተፉ መልካም ነው የሚል ጥሪ ስላለ እስቲ እንዴት አድርገን የሚለውን ነገር ለመመርመር ከ11ኛው ጉባኤ ውሳኔዎች ጀምረን ምኖቹ ጥሩ ናቸው፣ የቶቹ የበለጠ ውይይት ያስፈልጋቸዋል እና የቀሩና የጎደሉ ምን አሉ፣ ቢጨመሩ የሚጠቅሙ ምንድን ናቸው የሚሉትን በጋራ ለመወያየት እና እነኚህን ሀሳብ የኢትዮጵያ መንግስት ደግሞ ሊሰማቸው እንዲችል ለማድረግ ነው።
በእርግጥ ከኢትዮጵያ መንግስት ባለስልጣናት ጋር ሲገናኝ የመጀመሪያ ጊዜው አይደለም። ለቪዥን ኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ወደ አሜሪካ ተጉዘው በነበረ ጊዜ ከተገኙባቸው የመጀመሪያ መድረኮች አንዱ የቪዥን ኢትዮጵያ ነበር። በስብሰባው ላይ ከ20 በላይ በተለያዩ ዘርፎች የተሰማሩ ምሁራን ተገኝተዋል። ዋሽንግተን ዲሲ ባለፈው ቅዳሜ ብዙዎቹ ዋሽንግተን ዲሲና በአካባቢዋም የታወቁ ስሞችና ፊቶች ናቸው። በቀደመ ጊዜ ለተራዘሙ ዓመታት የኢትዮጵያ መንግሥት ሲያራምዳቸው በቆየ ፖሊሲዎችና የአስተዳደር አያያዞች ላይ የበረታ ተቃውሞ ሲያሰሙ የኖሩም ናቸው። አሁን ባለፈው የኢህአደግ ጉባኤ ውሳኔዎች ላይ በሰላም ተቀምጠው እየመከሩ ናቸው። ይህኛው የኤምባሲው ደጅ መንገድ ላይ የሚካሄድ የተቃውሞ ጩኸት አይደለም። ይልቅ ንብረታቸው በሆነው የኤምባሲው የራሱ አዳራሽ ውስጥ እንጂ። ጩኸትና ውግዘትም አይደለም፣ ውይይትና ምክክር እንጂ። የኢትዮጵያ አምባሳደር የሚወገዝበትም የሚዋረድበትም አልነበረም። ይልቅ ኖር ክቡር አምባሳደር እየተባለ የመክፈቻ ንግግር እንዲያደርግ የተጋበዘበት እንጂ።
አሁን ባለንበት አገራዊ ሁኔታ ውስጥ እንዲህ አይነት ውይይቶች ፋይዳቸው በጣም ትልቅ ነው፣ ትርጉማቸውም በጣም ትልቅ ነው። ምክንያቱም ዞሮ ዞሮ ሀገርን የሚመራው ህዝብንም የሚቀይረው እኛም ባለም ውስጥ ተገቢ ቦታችን ማግኘት የምንችለው በትክክለኛ ሀሳብ መመራት ከቻለ ነው። በትክክለኛው ሀሳብ ለመመራት ደግሞ ሁሉም የሚያስባቸውን ነገሮች ወደ ዲቤት ወደ ውይይት በማምጣት ነው ማስተካከል የሚቻለው። አዘርዋይስ ሁሉም ለራሱ ትክክል ስለሆነ አንድ ሀገር ነው ያለን፣ አንድ ኢንትረስት ነው ያለን በሀገር ጉዳይ ላይ። ነገር ግን ይሄኛው መንገድ ቢሆን ይሄኛው መንገድ ቢሆን እያል ብዙ ጊዜ ስንለያይ ይኖረናል። በመለያየት ብቻ ሳይሆን በዚህ ምክንያት የነበረንን አቅም በአግባቡ እንዳንጠቀምም አድርጎናል። ሀገራችን ብዙ የተማረ ሰው አላት። ዛሬም ጭምር ሀገራቸውን ሌት ተቀን የሚገነቡ ደግሞ መሬት ላይ ያሉ ኢትዮጵያውያን አሉ። የእነዚህን ሁሉ ጥምር አቅም ነው የምትፈልገው።
ስብሰባው በአራት ክፍሎች በተዘጋጁ የመነጋገሪያ ነጥቦች ሰነድ ላይ ነበር ሙሉውን ቀን የተወያየው። ለዚህ የመጀመሪያ ውይይት ምሁራኑ ኢህአደግ ባደረገላቸው ጥሪ መሠረት በሀገር ጉዳይ ላይ ለመምከር የመረጡት የራሱን ያለፈ ጉባኤ ባለ ሰባት ነጥብ ውሳኔ ነው። በእርግጥ ኢህአደግ ውሳኔን ገምግሙልኝ ብሎ አልጠየቃቸውም። ይህንን አምባሳደሩ ተናግረዋል። ምሁራኑ ግን ጉዳያችን ብለው ጊዜና አእምሯቸውን ሊያውሉበት ወስነዋል።
እንግዲህ ይህ ጉባኤ ያሳለፋቸው ባለ ሰባት ነጥብ ውሳኔዎች እንዴት ናቸው ብለን ስናይ፣ በመጀመሪያው መልካም፣ ግልጽ የሆኑ የሚደገፉ፣ ጭቅጭቅ የማይኖርባቸው ብለን ውሳኔ ቁጥር 1, 2, 4, 5 እና 7 እነኚህ መልካም ናቸው፣ መካተታቸው ጥሩ ነው የሚል እኛ እንገምታለን። ከዛ በመቀጠል መብራራትና ብዙ ውይይትም የሚያስፈልጋቸው ሁለት የውሳኔ ነጥቦች ውሳኔ 3 እና ውሳኔ 6 ናቸው። ውሳኔ 3 ህብረ ብሔራዊ ፌዴራላዊ ስርዓት ባልተማከለ አስተዳደር ማስኬድ ያስፈልጋል የሚለው ብዙ አልተብራራም፣ በቂ መግለጫ የለውም እና እንደገናም ደግሞ ገና ሰፊ ውይይት ወይም ኮንሰንሰስ ሊደረስበት የሚገባ ነው እና እሱን መወያየት አለብን የሚል ነው። ውሳኔ 6ኛው ደግሞ አገሪቱን የህግ የበላይነት የሚከበርባት እና ሰው በሰላም ሊኖር የሚችልባት እንድትሆን ለማድረግ የሚለውን ውሳኔ ጥሩ ውሳኔ ነው፣ ግን በተግባር ደግሞ የሚታዩት ነገሮች ይህንን አይደግፉም እና አሁን የበለጠ ውይይት እና መብራራት በዛ ላይ መሆን አለበት በሚለው አይተናል።
በውሳኔው ውስጥ መኖር የነበረባቸው ያልተብራሩ ሲሉ የቪዥን ኢትዮጵያው ፕሬዚደንት ፕሮፌሰር ጌታቸው በጋሻው የጠቃቀሷቸው ነጥቦች ነበሩ የውይይቱ መሠረት የሆኑት። 5 ነጥቦች ተነስተዋል። የሽግግር ሂደቱ ምን መምሰል አለበት፣ ብሔራዊ ዕርቅ፣ ሕገ መንግሥቱ የብዙ ችግሮች መነሻም ነውና መጻኢ ዕጣው ምን ይሆን ይሆን፣ የሀገሪቱ የመከላከያ ኃይል ሁሉም ኢትዮጵያዊ ያመነበትና እየተሳተፈበት የመላ ኢትዮጵያ መልክ ያለው ሆኖ እንደገና እንዲዋቀር የሚፈልጉ የፖለቲካ ኃይሎችና ተንታኞች ሐሳብ ጉዳይ፣ ላለፉት ዓመታት ጉዳቶች ተጠያቂ ናቸው የሚባሉ ሰዎች የሕግ ተጠያቂነት ጉዳይ፣ እንዲሁም የወሰን ግጭቶች፣ በአማራና በትግራይ ክልሎች የሚስተዋለው የወልቃይትና የራያ ጥያቄ፣ በደቡብ ኩታገጠም ክልሎችና አስተዳደሮች ውስጥ እየተከሰተ ያለው የሕዝብ መጋጨትና መፈናቀል፣ የብሔረተኛነት እየሰፋ መምጣት፣ የመሳሰሉት ኢትዮጵያ እንደ ሀገር ለመቀጠሏ አስጊ የሆኑ የተባሉ ጥያቄዎች መሆናቸው ተጠቁመዋል። የተከበራችሁ አድማጮች፣ ለቅምሻ ያህል ነው እነዚህን ጠቆም ያደረግሁት እንጂ በሰፊ ዝግጅት ቀሪውን አሰማችኋለሁ። እና የዕለቱን ውሎ ቪዥን ኢትዮጵያ እንዴት አገኘው? ፕሬዚደንቱን ዶክተር ጌታቸው በጋሻውን ገምግሙልኝ ብያቸው ነበር።
እኔ ለመጀመሪያ ጊዜ ነው ለዚህ ስብሰባ የተጠሩ ሰዎች 100% ነው የመጡት። ከተጠራውም በላይ በተደራቢነት የመጡ ሁሉ ናቸው ያሉት እና በጣም ነው በዛ በኩል ደስ ያለን። ሁለተኛ ደግሞ የስብሰባው ዓላማም እዚህ ያለው ምሁር እና ባለሙያዎች እንዴት አድርገው የዚህ የለውጡ ሂደት ደጋፊዎች፣ ተባባሪዎች እና አራማጆች ለመሆን እንደሚችሉ ሀሳቦቻቸውን እንዲገልጹ ለሀገሪቱ ደህንነት እና መረጋጋት እና ለሕዝቡም ደስታና የወደፊት ቀጣይነት የሚያመቹ የሚያስፈልጉ ነጥቦችን አንስተን ተወያይተናል። እነኚህም በጥሩ መንፈስ ነው የተካሄደው። ገንቢ ሀሳቦች ናቸው። መንግስትን የመርዳት ነው። የሕዝቡን ተሳታፊ የሚሆንበት ሁኔታ እንዲፈጠር ለማድረግ ነው እና ደስ ብሎናል በጣም።
አት ቪኦኤ አምሃሪክ ላይ ሙሉ በቪዲዮ ሰፍሮ ይገኛል። ተከተሉን፣ ተመልከቱት። እናንተም አስተያየቶቻችሁን አንሸራሽሩ። Thank you.
የዛሬው ፕሮግራማችን በዚሁ ተጠናቋል። በፌስቡክ አትቪያም ሀሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪዮን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። በቴክኒክ ፕሮግራማችንን ይመራ የነበረው ሞክቢል ያበረው ነበር። ስናስተናግዳችሁ ያመሸነው ደግሞ እኔ መስታወት አራጋውና ጽዮን ግርማ ነበርን። ጉዟችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት።
Radio Sagale Americati.